계획하는가 나가 뜨는가.
ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሰኔ 30 2015 ዓመተ ምህረት ዝግጅታችን ጀመረ። የአማራ ክልል የማንነትና የወሰን ጥያቄ በህዝበ ውሳኔ እንዲያልቅ እየሰራ እንደሆነ አስታወቀ።
የማንነትና የወሰን ጥያቄ ቢያንስ ከ30 አመት በኋላ በህዝበ ውሳኔ መንገድ በህጋዊ መንገድ እንዲያልቅ ስራዎች እየተሰሩ ነው ያሉት።
ስለዚህኛው ማንነት ስለዚህኛው ወሰን ነው ያቄዎች የወሰንና የማንነት ወከጠየቀ አማራ ቢወሰን በርካታ ክልሎች አሉ። መስም የሰጠት መግለጫ ስለማን ያወሩ እንዳለ ትላልገባኝ ማለት ነው።
በተከታታይ የሰማችኋቸው የአማራ ክልል መንግስት የኮሙኒኬሽን ጽፈት ቤት ኃላፊ አቶ ግዛቸው ምሩነህንና የትግራይ ክልል ግዚያዊ አስተዳደር ቃል አቀባይ አቶ ረዳኢ ሐለፎምን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዓለም ዜናው ደግሞ ደረጀ ደስታ አብሮኛለ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ስለሆነ እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ። እኛም አብረናችሁን ቆያለን። አሁን ወደ ዋና ዋና የዓለም ዜናው።
ጤና ይስጥልን እንደምን አመሻችሁ። በድጋሚ ለምሽቱ ዋና ዋና የዓለም ዜናዎች ደረጀ ደስታ ነኝ። ለዛሬ ከያዝናቸው ዜናዎች መካከል ድንበር የለሽ የሐኪሞች ቡድን ለኢትዮጵያ የተቋረጠው እርዳታ እንዲቀጥል ጥሪ አደረገ፣ ኬንያውያን የግብር ጭማሪውን በመቃወም ለሰልፍ አደባባይ ወጡ፣ ዩናይትድ ስቴትስ ገንዘብ ሚኒስትር ጃኔት የለን ቻይናን እየጎበኙ ነው የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝሩ እናልፋለን። ድንበር የለሹ የሐኪሞች ቡድን ሜዲሳን ሳን ፍራንቲር ወይም በእንግሊዝኛ ምጻሩ MSF ተቋርጦ የነበረውና ለኢትዮጵያ ሲሰጥ የነበረው የምግብ እርዳታ በአፋጣኝ መልሶ እንዲቀጥል ዛሬ አርብ ጥሪ አስተላልፏል። ከAFP የደረሰንን ዜና እንግዱ ወልዴ ያቀርበዋል።
ድንበር የለሹ የሐኪሞች ቡድኑ የምግብ እርዳታው እንዲቋረጥ የተወሰነው እጅግ አሳሳቢ የተመጣጠነ ምግብ እጦት ባለበት ወቅት ነው ብሏል። ለተጎጂዎች የተላከው እርዳታ ላልታሰበለት ዓላማ ውሏል። ለዚህም የመንግሥት አካላት ጭምር ተሳታፊና ተጠያቂ ናቸው በሚል የተመድ የዓለም ፕሮግራም WFP እና የአሜሪካ የዓለም አቀፍ ልማት ድርጅት USAID ከአንድ ወር በፊት የምግብ እርዳታውን አቋርጠው ነበር። በቅርቡ ግን የተወሰኑ አይነት እርዳታዎች መልሰው መለቀቅ እንደሚጀምሩ የአሜሪካ መንግሥት አስታውቋል። የምግብ እርዳታው ከመቋረጡ በፊትም በኢትዮጵያ 20 ሚሊዮን ሰዎች በእርዳታ ላይ ጥገኛ ሆነው ይኖሩ እንደነበርና በአንዳንድ ተጋላጭ ማህበረሰብ ክፍሎች ዘንድ የተመጣጠነ ምግብ እጥረቱ እጅግ አሳሳቢ እንደሆነ ድንበር የለሹ የሐኪሞች ቡድን ገልጿል። የምግብ እርዳታው መቋረጡ አሳሳቢ ነው፣ ምክንያቱም እንዲቋረጥ የተወሰነው ወትሮውንም በቂ ያልሆነ የእርዳታ ምግብ ስርጭት በነበረበትና በመላ አገሪቱ ያለው የሰብአዊ ሁኔታ አሳሳቢ በሆነበት ወቅት ነው ሲሉ የቡድኑ የኢትዮጵያ ዲሬክተር ካራ ብሩክስ መናገራቸውን የAFP ዘገባ ጠቅሷል። የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በዚህ ሳምንት በበኩሉ እንዳስታወቀው በትግራይ ክልል በተመጣጠነ ምግብ እጥረት የተጎዱ ሰዎች ቁጥር ከፍተኛ ጭማሪ አሳይቷል ብሏል። እርዳታው በመቋረጡ ምክንያትም ወትሮውንም ተጋላጭ የነበሩ የማህበረሰብ ክፍሎች ለተጨማሪ ስቃይ የተጋለጡ ናቸው ሲል አክሏል።
በኬንያ አዲስ የተጣለውን ግብር በመቃወም ዛሬ አርብ በዋና ከተማይቱ ናይሮቢ ወደ ጎዳናዎች የወጡ ሰልፈኞችን ለመበተን ፖሊስ አስለቃሽ ጋዝ እንደተጠቀመ ተነገረ። የናይሮቢ ፖሊስ አዛዥ ቢያንስ 20 የሚደርሱ ተቃዋሚዎች እንደታሰሩ ተናግረዋል። ነዋሪዎች እንደ በቆሎ ዱቄት በመሳሰሉ መሰረታዊ ሸቀጦች ላይ በሚታየው ከፍተኛ የዋጋ የተሰቃዩበት ባሉበት ወቅት የግብር ጭማሪ ማድረጉ አግባብ እንዳልሆነ የሚቃወም ሰልፍ የጠሩት የተቃዋሚ ፖለቲካ መሪ ራይላ ኦዲንጋ እንደሆኑ ሮይተርስ ዘግቧል። ወደ 2000 ለሚደርሱ ደጋፊዎቻቸው ንግግር ያደረጉት ኦዲንጋ የፕሬዝዳንት ዊሊያም ሩቶ መንግስት ከፍተኛውን የኑሮ ውድነት መክታት አልቻለም ብለዋል። ኦዲንጋ መንግስት ተቃዋሚ ምክር ቤት አባላትን ያዋክባል፣ የምርጫ ኮሚሽኑን እንደገና ለማዋቀር ለብቻው እየተንቀሳቀሰ ነው ሲሉም ከሰዋል። ከሰሃራ በታች ካሉ የአፍሪካ ሀገሮች የመጡና በቱኒዚያ የነበሩ በመቶ የሚቆጠሩ ፍልሰተኞች በሊቢያ ድንበር አቅራቢያ ወደሚገኘው በረሃ ተወስደው እንደተጣሉ ተናገሩ። በጸጥታ ሰራተኞች ታፍሰው ተጥለዋል የተባሉት ፍልሰተኞቹ በአደገኛ ሁኔታ ውስጥ እንደሚገኙም ተገልጿል። ከቱኒዚያና ሊቢያ አቅጣጫ በመጡ የሁለቱም አገራት ወታደሮች ወዳልታወቀ የባህር ዳርቻ እየተወሰዱ እንደሆነም ፍልሰተኞቹ ተናግረዋል። በዚህ ሳምንት ሳፋክስ በተባለችው የቱኒዚያ ወደብ ከተማ በነዋሪዎችና በፍልሰተኞች መካከል ግጭት ከተነሳና አንድ ቱኒዚያ ዜጋ ከተገደለ በኋላ ውጥረቱ እንደተባባሰ ተነግሯል። ከነዋሪዎች ሊነሳ ይችላል ያሉትን የበቀል እርምጃ የሸሹ 200 የሚደርሱ ፍልሰተኞች ወደ ቱኒዚያ ዋና ከተማ ቱኒስ በባቡር አምልጠው እንደሄዱ ተዘግቧል። የተረፉትን ሌሎች ፍልሰተኞችም ከጥቃት ለመከላከል ፖሊስ ወደ መጠለያ ካምፕ እንዳስገባቸው ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቻይናን ለአራት ቀናት ለመጎብኘት ወደዚያው ያቀኑት የዩናይትድ ስቴትስ የገንዘብ ሚኒስትር ጃኔት የለን ዛሬ አርብ ከቻይናው ጠቅላይ ሚኒስትር ሊ ቺያንግ ጋር ቤጂንግ ውስጥ ተወያይተዋል። የለን በሁለቱ አገሮች መካከል የሰፈነውን ውጥረት ለማርገብ ግንኙነታቸውን ማሻሻል እንደሚገባ በጉብኝታቸው የመጀመሪያው ቀን በነበራቸው ውይይት ላይ ተናግረዋል። ይህ ጉብኝት በሁለቱ አገሮች መካከል ይበልጥ ተከታታይ የሆኑ መደበኛ የግንኙነት መስመሮችን እንደሚከፍትም ተስፋዬ ነው። በዚያ መንፈስ ተከታዩ ውይይታችንን በጉጉት እጠብቃለሁ ብለዋል የለን። የለን ቀደም ሲል ቻይና ውስጥ ከተሰማሩ የአሜሪካ የንግድ ድርጅቶች ጋር ስብሰባ ተቀምጠዋል። በዓለም ሁለተኛው ትልቅ ኢኮኖሚ ባላት ቻይና ውስጥ የገበያ ማሻሻያ እንዲደረግ በዚሁ ስብሰባ ጥሪያቸውን ያቀረቡት የለን ኢፍትሃዊ የኢኮኖሚ አሰራር ሲሉ የጠሩትን የቻይናን ድርጊት ዩናይትድ ስቴትስና አጋሮቿ እንደሚታገሉት አስጠንቅቀዋል። የለን ማስጠንቀቂያውን የሰጡት የፕሬዝደንት ሺ ጂንፒንግ የቅርብ ታማኝና ባለሟል የቀድሞ ምክትል ጠቅላይ ሚኒስትር ከነበሩት የቻይና የኢኮኖሚ ዋና አማካሪ ሊያ ሁ ጋር ውይይት ካደረጉ በኋላ መሆኑም ተመልክተዋል። የኢራን አብዮታዊ ዘብ በህገወጥ መንገድ ለማስተላለፍ 900 ቶን ነዳጅ ከ12 ሰራተኞች ጋር ጭኗል የተባለን የንግድ መርከብ ትላንት አሙስ ፋርስ ባህረ ሰላጤ ላይ መያዙን ፋርስ የተሰኘው የኢራን የዜና ወኪል አስታውቋል። አብዮታዊ ዘቡ የባህር ቅኝት ለማድረግና መርከቡን ለመያዝ የፍርድ ቤት ማዘዣ እንዳወጣ ዜና አገልግሎቱ ጨምሮ ገልጿል። ይህ በእንዲህ እንዳለ አንድ የዩናይትድ ስቴትስ የባህር ኃይል ቃል አቀባይ እስላማዊ አብዮታዊ ዘብ በህገወጥ የኮንትሮባንድ ድርጊት ሳይሰማራ እንደማይቀር የተገመተ አንድ የንግድ መርከብ በኃይል ይዟል ማለታቸውን ሮይተርስ ዘግቧል። በሌላ በኩል በዚህ ሳምንት መጀመሪያ ላይ ኢራን ሁለት የንግድ መርከቦችን ለመያዝ ስትሞክር ያስቆማት መሆኑን የዩናይትድ ስቴትስ የባህር ኃይል ማዕከላዊ እዝ አስታውቋል። ሚሳኤል ተሸካሚው የአሜሪካ ባህር ኃይል መርከብ በስፍራው ሲደርስ የኢራኑ መርከብ እንዳፈገፈገ ባህር ኃይሉ ጨምሮ ገልጿል። መርከቦቹ በዓለም አቀፍ ውሃ ወይም የባህር ወሰን ላይ እንደነበሩም ማዕከላዊ እዙ ገልጿል። እንደ አውሮፓ አቆጣጠር ከ2021 ወዲህ ኢራን ወደ 20 የሚጠጉ ዓለም አቀፍ ሰንደቅ የሚያውለበልቡ የንግድ መርከቦችን አዋክባለች፣ አጥቅታለች ወይም ይዛለች ሲል የዩናይትድ ስቴትስ ባህር ኃይል በዚህ ሳምንት አስታውቋል። በመጨረሻም ዛሬ አርብ ጠዋት ጣሊያን ሚላን ከተማ ውስጥ በሚገኘው የአረጋውያን መንከባከቢያ ቤት ላይ በደረሰ የእሳት አደጋ 6 ሰዎች መሞታቸው ተነገረ። 5 ሴቶችና 1 ወንድ በሞቱበት በዚህ የእሳት አደጋ ሌሎች 80 ሰዎች ደግሞ መቆሰላቸው ተነግሯል። በህንጻው ውስጥ የነበሩ ሰዎች ጭሱን ለመከላከል አፍንጫቸውን በልብሶቻቸው ሸፍነው ይታዩ እንደነበር በመንከባከቢያው ተቋም አቅራቢያ የሚኖሩ ነዋሪዎች ለአገሪቱ ሬዲዮ ተናግረዋል። እሳቱ የተነሳበትን ምክንያት ማጣራት የተጀመረ ሲሆን እሳቱ በመጀመሪያ የተነሳው ከአንደኛው መኝታ ቤት ውስጥ ሊሆን እንደሚችል መታመኑ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። The Voice of America.
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሰኔ 30 2015 ዓ.ም ተመረዘ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አባባየው ገበያው አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voa አማሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በአማራ ክልል የማንነትና የወሰን ጥያቄ በህዝብ ውሳኔ እንዲያልቅ ስራዎች እየተሰሩ ነው ሲል የክልሉ መንግስት አስታውቋል። የአማራ ክልል መንግስት ኮሙኒኬሽን ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ ይህን ቢያስታውቁም ዝርዝር ማብራሪያ ግን አልሰጡም። በአማራ ክልል መግለጫ ላይ አስተያየት የጠየቅናቸው የትግራይ ክልል ግዚያዊ አስተዳደር ቃል አቀባይ ረዳኢ ሐለፎም በበኩላቸው መግለጫው ግልጽ እንዳልሆነላቸው ተናግረዋል። ትላንት ሐሙስ ከህዝብ ተወካዮች ምክር ቤት ለቀረቡላቸው ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ግን የአማራና የትግራይ ክልሎች የቦታ ይገባኛል ውዝግባቸውን በሰከነ መንገድ በህዝበ ውሳኔ እንዲፈቱት ጥሪ አቅርበዋል። አስቴር ምስጋናው ዝርዝር አላት።
የአማራ ክልል መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ በክልሉ አሉ ስላሏቸው የማንነትና የወሰን ጥያቄዎች ያነሱት ዛሬ በወቅታዊ ጉዳዮች ላይ በሰጡት መግለጫ ነው። በጉዳዩ ላይ ከጋዜጠኛ ለተነሳ ጥያቄ አቶ ግዛቸው በሰጡት ምላሽ ተከታዩን ብለዋል።
የማንነትና የወሰን ጥያቄ ቢያንስ ከ30 ዓመት በኋላ በህዝበ ውሳኔ መንገድ በህጋዊ መንገድ እንዲያልቅ ስራዎች እየተሰሩ ነው ያሉት
የአማራ ክልል ቃል አቀባይ በማብራሪያቸው የማንነትና የወሰን ጥያቄ ሲሉ ስለ የትኞቹ አካባቢዎች መናገራቸው እንደሆነ በግልጽ አላብራሩም። አስተያየቱ ግን የትግራይና የአማራ ክልሎች የቦታ ይገባኛል ውዝግብ በኢትዮጵያ ፌዴራላዊ መንግስትና በህወሓት መካከል ከተፈረመው የሰላም ስምምነት በኋላም በቀጠለበት ወቅት የተሰጠ ነው። የሰላም ስምምነቱ አንቀጽ 10 ንዑስ ቁጥር 4 ተፈራራሚዎቹ ወገኖች የይገባኛል ውዝግብ ያለባቸውን ቦታዎች በሀገሪቱ ህገ መንግስት መሰረት ለመፍታት እንደተስማሙ ከመጥቀስ በስተቀር ዝርዝር ሁኔታዎችን አያመለክትም። የትግራይ ክልል ግዚያዊ አስተዳደር ኮሙኒኬሽን ጽፈት ቤት ኃላፊ አቶ ረዳይ ሐለፎም የአማራ ክልል መንግስት የሰጠው መግለጫ ግልጽነት እንደሚጎለው በመጥቀስ ቀጥተኛ ምላሽ አልሰጡም።
ስለየትኛው ማንነት ስለየትኛው ወሰን ነው ጥያቄዎች? የወሰንና የማንነት ብሎ ከጠየቀ አማራ ቢወሰንባቸው በርካታ ክልሎች አሉ። ከአፋር ጋር ይዋሰናል፣ ከቤንሻንጉል ጋር ይዋሰናል፣ ከሌላም ከኦሮሚያም ጋር የሚዋሰን ይመስለኛል። ስለዚህ ከትግራይ ጋር ጉዳይ ያለኝ ብሎ አነስተ ከሆነ ጥያቄው ያው እዛው ላይ ስፔሲፊካሊ አድረስ ማድረግ ይችላለሁ። እነሱም የሰጡት መግለጫ ስለማን እያወሩ እንዳለ ስላልገባኝ ማለት ነው።
የቦታ ይገባኛል ጥያቄና የህዝበ ውሳኔ ጉዳይ በባለስልጣናት ማብራሪያ ውስጥ ሲጠቀስ በእነዚህ ተከታታይ ሁለት ቀናት ውስጥ ለሁለተኛ ጊዜ ነው። ትላንት ሐሙስ ለህዝብ ተወካዮች ምክር ቤት ማብራሪያ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአማራና የትግራይ ክልሎች የቦታ ይገባኛል ውዝግባቸውን በህዝበ ውሳኔ እንዲፈቱት ጠይቀዋል።
ዋናው አስፈላጊ ነገር ሰላም፣ ይህን ታሳቢ አድርገን በሰከነ መንገድ በውይይት የተፈናቀለውን መልሰን፣ የተጎዳውን ጠግነን፣ የተጣለውን አስታርቀን በህዝብ ውሳኔ ነገሮች በህጋዊ መንገድ ለዘለቄታው እልባት እንዲያገኙ በልበ ሰፊነት ካልሰራ መስተቀብለ ጥፋት ነው።
የአማራ ክልል መንግስት ኮሙኒኬሽን ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ በዛሬው መግለጫቸው የአማራ ክልል ውስጣዊና ውጫዊ ችግሮችን እየተጋፈጠ እንደሚገኝ ጠቅሰዋል። ከዚህ አንጻር ከጠቀሷቸው ነጥቦች መካከልም በኦሮሚያ ክልል ሰሜን ሸዋ ዞን ከአዲስ አበባ ወደ ባህር ዳር በሚወስደው ዋና የአስፋልት መንገድ ላይ በተደጋጋሚ እየተፈጸመ ነው ያሉት የንጹሃን ሰዎች እገታ ይገኝበታል። በጉዳዩ ላይ የአማራ ክልል ከኦሮሚያ ክልል መንግስትና ከፌዴራል መንግስት ጋር እየተነጋገረ እንደሆነ አስረድተዋል። ከሁለት ሳምንት በፊት በኦሮሚያ ክልል ሰሜን ሸዋ ዞን ከአዲስ አበባ በ149 ኪሎ ሜትር ርቀት ላይ በሚገኘው አሊዶሮ በተባለ ቦታ ከ30 በላይ አሽከርካሪዎችና ረዳቶቻቸው እንደታገቱ ይታወቃል። አብዛኞቹ ታጋቾች ከ500 ሺህ እስከ 1 ሚሊዮን ብር የማስለቀቂያ ቤዛ ወይም ገንዘብ ከፍለው እንደተለቀቁ ቤተሰቦቻቸውን በመጥቀስ መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በውጪ ሀገራት ከኢትዮጵያ እስከ 2 ሚሊዮን ሰራተኞች የመቅጠር ፍላጎት እንዳለ የስራና ክህሎት ሚኒስቴር ዴኤታ አቶ ንጉሱ ጥላሁን ገለጹ። ዛሬ በአፍሪካ ህብረት አዳራሽ በተጀመረው የስራ ፈጠራ መድረክ ላይ የተገኙት ሚኒስትር ዴኤታው በኢትዮጵያ በየአመቱ 2 ሚሊዮን ስራ ፈላጊዎች እንዳሉ ጠቅሰው ለነዚህ ዜጎች በዋናነት የስራ እድል መፍጠር ያለበት መንግስት ሳይሆን የግሉ ዘርፍ እንደሆነ ለጋዜጠኞች ተናግረዋል። የመንግስት ሚና ለግሉ ዘርፍ ምቹ ሁኔታን መፍጠር ነው በማለት ገልጸው በዚህ አመት ከተፈጠረው 3.1 ሚሊዮን የስራ እድልም አብዛኛው በግሉ ዘርፍ መፈጠሩን ተናግረዋል። በአፍሪካ ለስራ እድል መፈጠር የተለያዩ ፈተናዎች እንዳሉ በተገለጸበት በዚህ መድረክ በኮቪድ-19 ወረርሽኝ ምክንያት በአህጉሪቱ 200 ሚሊዮን ስራዎች እንደታጡ ተነግሯል። በአፍሪካ በየአመቱ 19 ሚሊዮን አዳዲስ ስራ ፈላጊዎች ቢኖሩም ለነዚህ በቂ የስራ እድል መፍጠር እንዳልተቻለም ተገልጿል። ገብረ ሚካኤል ገብረ መድን ዝርዝር አለው።
የአፍሪካ ሀገራት በስራ ዕድል ፈጠራ ዙሪያ ባሉ ፈተናዎችና ምቹ ሁኔታዎች ላይ ይመክሩበታል የተባለ የስራ ፈጠራ መድረክ ዛሬ በአፍሪካ ህብረት ቅጥር ግቢ ተጀምረዋል። በዚህ መድረክ ላይ የተሳተፉት የኢትዮጵያ የስራና የክህሎት ሚኒስትር ዴኤታ አቶ ንጉሱ ጥላሁን ለጋዜጠኞች በሰጡት መግለጫ በኢትዮጵያ በየአመቱ 2 ሚሊዮን አዳዲስ ስራ ፈላጊዎች እየተፈጠሩ መሆናቸውን ተናግረዋል። ለእነዚህ ዜጎች በተለያዩ ዘርፎች ስራ የመፍጠር ጥረት እንዳለ ገልጸው በውጭ ሀገራትም ትልቅ እድል መኖሩን ተናግረዋል።
በየአመቱ በቅድ ተይዞ ነው የሚሰራው። ለምሳሌ 2015 ዓ.ም በዚህ በተጠናቀቀው በጀት ለመቶ ሺህ ዜጎች የስራ እድል በውጭው ዓለም ለመፍጠር ነው የታቀደው። ከዚህ ውስጥ 85 በመቶ በቤት ውስጥ ስራ፣ 15 በመቶ ደግሞ ስኪልድ ወይም ደግሞ የሰለጠነና በከፊል የሰለጠነ ነው። እስከ ቅርብ ጊዜ ድረስ የአመቱን ማጠቃለያ ገና እንገመግማለን። የአመቱን እቅድ እንደምናሳካ መረጃዎች ያሳያሉ። 100 ሺህ ያህል የስራ እድሎች ማለት ነው። ከዛ ባሻገር ግን ትናንትናም በትናንትናው ምክር ቤት ክቡር ጠቅላይ ሚኒስትሩ እንደገለጹት በርካታ ፍላጎት አለ። በገበያው ላይ ወደ 2 ሚሊዮን ያህል ስራ ገበያ ፍላጎት አለ። በሀገራት አንዳንድ ሀገራት ተወዳዳሪ ሆነን እስከተገኘን ድረስ ዋናው ሰው ማዘጋጀት ሳይሆን ብቃት ያለው ሰው ምን አይነት ሰው ነው? ታታሪ የሆነ ታማኝ የሆነ ምርታማ የሆነ ብቃት ያለው ተወዳዳሪ የሆነ ሰው በተሰማሩበት ሙያ ላይ ብቃት መላበስ ነው። ታታሪ መሆን ነው። በስነ ምግባር ተፈላጊውን ስነ ምግባር መላበስ የሚጠይቅ ነው። ስለዚህ እነዚህን ካደረግን ሰፊ ገበያ አለ ማለት ነው።
በዘርፉ ባለሙያ የሆኑት ዶክተር ገነነ አበበ በበኩላቸው የውጭ የስራ እድልን ስናስብ የሀገራቱን ፍላጎት በአግባቡ ማወቅ ያስፈልጋል ይላሉ።
አሁን እኛ ያተኮርነው ካለው ኒድ አንጻር ቤዚክ የሆኑ ስልጠናዎች መስጠት ነው። እንዳልኩ ቋንቋ፣ እነዚህ መለስተኛ የሆነ የቴክኖሎጂ አጠቃቀም፣ የከስተመር ሃንድሊንግ የመሳሰሉ ያልኩ የዛ ሀገር ያለውን የገበያ ፍላጎት ሙሉ በሙሉ አይመልስም እና በደንብ የዛን ሀገር ፍላጎት ማጥናት፣ በተለይ ለእኛ ብዙ ተቀባዮች አረብ ሀገራት ናቸው። በተለይ እዛ አካባቢ ምን ላይ ነው ያለው ክፍተት ያለው ምን ገበያ ምን የስራ ገበያ እድል አለ የሚለውን የዳሰሳ ጥናት መስራት በጣም ሊያግዝ ይችላል። በዛ ድረስ ለመሄድ እንግዲህ በተለያየ ምክንያት ያቀመው ስምምነት ሊሆን ይችላል። በዛ ደረጃ እዛ ሀገር ያለውን ገበያ ኢንቴንሲቭሊ የማጥናት ስራ አልተሰራም እና ምናልባት ያ ለመደረጉ አንዳንድ ድሎችን እንዳያሳጣን የሆኔ ፐርሰናሊ እዛ ጋር ክፍተት ሊኖር ይችላል ብዬ አስባለሁ። ያንንም ፈርዘር ማየት ይፈልጋል። ኢንፋክት
በሀገሪቱ ከፍተኛ የሆነ የስራ አጥነት ችግር ቢኖርም በቅርቡ የኢትዮጵያ ዓመታዊ በጀት ለሕዝብ ተወካዮች ምክር ቤት በቀረበበት ጊዜ መንግስት በመጪው ዓመት አዳዲስ ሰራተኞችን እንደማይቀጥር ተገልጿል። በዚህ ጉዳይ ዙሪያ አስተያየት እንዲሰጡ በአሜሪካ ድምፅ የተጠየቁት አቶ ንጉሱ ጥላሁን ስራ መፍጠር ያለበት መንግስት ብቻ ነው የሚለው የቆየ አስተሳሰብ መቀየር አለበት ብለዋል።
እኔ የምረዳው እና እውነታውም መንግስት ዋነኛ ስራ ቀጣሪ አይደለም። መንግስት በስራ አድል ፈጠራ ውስጥ ዋነኛው በየትኛውም ዓለም በየትኛውም ሀገር ዋነኛው ቀጣሪ የግሉ ዘርፍ ነው። መንግስት የግሉ ዘርፍ ሁኔታዎች እንዲመቻቹለት ማድረግ ነው የሚጠበቅበት። ይህንን የስራ አድል ለመፍጠር የሚያስችሉ ፖሊሲዎችን፣ መመሪያዎችን፣ አሰራሮችን ማውጣት፣ የገንዘብ አቅርቦት እንዲሟላ ማድረግ፣ የቴክኖሎጂ ሽግግር እንዲኖር ትስስር እንዲኖር ማድረግ፣ መሰረተ ልማት ማሟላት፣ የገበያ ትስስር እንዲኖር ማድረግ የመንግስት ድርሻ ነው። እነዚህ የተሟሉለት ሲሆኑ፣ አገልግሎት የተሟላ ሲሆን የግሉ ዘርፍ ይስፋፋል፣ ያድጋል፣ ኢንቨስትመንት ይሰፋል። በዚህ ምክንያት የስራ እድል ይፈጠራል። መንግስት ሁሉን ጀምሮ ሁሉን የሚጨርስ አይደለም። ዘንድሮ ዓመት ወደ 3.1 ሚሊዮን ያህል የስራ እድሎች ተፈጥረዋል። እስካሁን ድረስ የዓመቱ የተጠቃለለው መረጃ የሚገመገም ሆኖ ማለት ነው። ከዚህ ውስጥ በመንግስት መስሪያ ቤቶችና ተቋማት የተቀጠረው በጣም 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 ዝቅተኛ ነው። ከ3.1 ሚሊዮን ያህሉ 100 ሺህ የማይሞላ ወይም ወደ 92 ሺህ ያህሉ ነው በመንግስት ቅጥር ከወረዳ እስከ ፌዴራል ድረስ ያለው ማለት ነው። በመንግስት የስራ ዘርፎች ያሉት ቦታዎች ውስን ናቸው፣ ጥቂቶች የሚገቡባቸው ናቸው። ይልቁንስ መንግስት ምንድነው ማድረግ ያለበት? ምቹ ሁኔታ ፈጥሮ በርካታ ዜጎች የስራ እድል እንዲፈጠርላቸው የሚያስችሉ ኢንተርፕራይዞች እንዲሰፉና እንዲያድጉ ማድረግ ነው ማለት ነው። በባለፈው ዓመት ለምሳሌ ከለየነው ስራ ፈላጊ ውስጥ 6 ሚሊዮን ያህል ስራ ፈላጊዎች ተለይተዋል። ከነዚህ ውስጥ በምንወስድበት ጊዜ ወደ 650 ሺህ አካባቢ የሚሆነው ምሩቅ ነው። ይሄንን ምሩቅ ከቴክኒክና ሙያና ከዩኒቨርሲቲ ጋር የተመረቀ ምሩቅ መንግስት ሁሉም ቦታ ላይ ያስገባዋለሁ ቢል ቦታው የለው። ይሄንን ምሩቅና ይሄንን ያህል ስራ ፈላጊ ምን ማድረግ አለበት ማለት ነው? አሰልጥኖ አብቅቶ የገንዘብ አቅርቦት አመቻችቶ የስራ ቦታ አመቻችቶ የስራ ባለቤት እንዲሆን ማድረግ ይጠበቅበታል ማለት ነው። አቅጣጫውም ይሄ ነው።
ባለሙያው ዶክተር ገነነ አበበ በበኩላቸው ይህ የመንግስት ውሳኔ ጥሩ ጎን እንዳለው ሁሉ ስጋትም ይፈጥራል ይላሉ።
ምናልባት ፖዘቲቭ ላይ እንወስደው የምንችለው ሁልጊዜ የመንግስት ተቀጣሪ መሆንን ሰው እንደ ምርጫ አድርጎ የሚያየውን ኮስቲን እንዲያደርግና ወደ ግል ገብቶ መስራትን፣ የራስን ስራ መፍጠርን፣ እነዚህን እንደ አማራጭ እንዲያይ ምናልባት ያነቀዋል። ግን በዛ ልክ ሬዲ ነው ወይ ፕራይቬት ሴክተሩስ? እንደገና ደግሞ ተመርቀው የሚወጡስ የራሳቸውን ስራ ለመፍጠር በበቂ ሁኔታ ላይ ነው ወይ ያሉት? በቂ ኮንዲሲቭ የሆነ ኢንቫይሮንመንት አለው የሚለው እንግዲህ ፈርዘር ማየት ይፈልጋል። ስጋት ይኖራል። ምናልባት ሰዎች ተመርቀው በተባለው ልክ የራሳቸውን ስራ መፍጠር ካልቻሉ፣ ኢንዱስትሪዎች እነሱ ሊቀጥሩ የሚችሉበት እድል ከሌለ አንኤምፕሎይመንት ሬቱን ከፍ ያደርግና ሌላ የሶሻል ኢንስታቢሊቲ ሊፈጥር ይችላል። ያ ስጋት አለ።
በአፍሪካ የስራ እድሎችን ለመፍጠር የተለያዩ ችግሮች እንዳሉ በመድረኩ ላይ ንግግር ያደረጉ ታዳሚዎች ገልጿል። ከተናጋሪዎቹ አንዱ የሆኑት የአፍሪካ አህጉራዊ የነጻ ንግድ ቀጣና ዋና ጸሐፊ ዋምኬሌ ሜኔ ተወካይ በኮቪድ-19 ወረርሽኝ ምክንያት በአህጉሪቱ ውስጥ 200 ሚሊዮን ስራዎች እንደታጡ ገልጿል። በአፍሪካ በየዓመቱ 19 ሚሊዮን አዳዲስ ስራ ፈላጊዎች እንዳሉና ለእነዚህ ግን የስራ ዕድል መፍጠር ከባድ መሆኑን ተወካዩ ተናግሯል። ይህንን ሁኔታ ለመቀየርም በሀገራት ውስጥ አካታች ልማት ማከናወን፣ የፈጠራ ስራዎችን ማዳበርና ቀጣናዊ ኢኮኖሚያዊ ትስስርን ማጠናከር እንደሚያስፈልግ አመልክቷል። በዚህ ሂደትም የግሉ ዘርፍ ሚና የማይተካ መሆኑን አውስተዋል።
የግል ዘርፉ የፈጠራ የማዕዘን ድንጋይ በመሆኑ በክህሎት ግንባታ እንዲሁም በጥናትና ምርምር በማተኮር ለዚህ ዘርፍ አስቻይ ሁኔታን መፍጠር መቻል አለብን። በተለይም የኢኮኖሚ የደም ስርና ዋናዎቹ የስራ ፈጣሪዎች ለሆኑት ለትናንሽና መካከለኛ የንግድ ተቋማት ትኩረት መስጠት ያስፈልጋል።
ዛሬ በተጀመረው የአፍሪካ የሥራ ፈጠራ መድረክ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ የተለያዩ ሀገራት ባለሥልጣናት የተሳተፉበት ሲሆን ለሚቀጥሉት 2 ቀናትም እንደሚቀጥል ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ተከታዩ ዘገባ ስናልፍ ደግሞ በዩክሬን በጦር ለቆሰሉ ህጻናት የሚደረገውን እንክብካቤ እንመለከታለን። በዩክሬን ላይ የሩሲያ ወረራ ከተጀመረ ጊዜ አንስቶ ለቪቭ የሚገኘው የኒኮላስ ህጻናት ሆስፒታል የመጀመሪያ የህክምና ማዕከል ከዶንባስ ግዛት ቡሌዳር የመጣችውን የ9 ዓመት ሴት ልጅ ጨምሮ 60 ሺህ የዩክሬናውያን ህጻናት ህክምና እየተደረገላቸው ይገኛሉ። በኦሚሊያን ኦቪዲያክ የተጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
ይህ የቪዲዮ ምስል የተነሳው እንደ አውሮፓ አቆጣጠር በ2022 የበጋው ወቅት ነው። ምንም እንኳ የሚሰማት ህመም እጅግ ከፍተኛ ቢሆንም የዘጠኝ ዓመቷ ቬሮኒካ እጇን ለማንቀሳቀስ እየሞከረች ነው። በህክምና የአካል እንቅስቃሴዋን የሚገራው ሴሪ ኩዳ እያገዛት ነው።
She stayed with her relatives in a bomb shelter. The whole family.
ከዘመዶቿና ዘጠኝ ከሚሆኑ ቤተሰቦቿ ጋር በቦምብ መጠለያው ቆይታለች። የአይን እማኞች እንደሚሉት መጠለያው በታንክ ጥይት ተመቷል።
ድብደባው የደረሰው እንደ አውሮፓ አቆጣጠር በ2022 ሚያዝያ ወር ዶናባስ ግዛት ውስጥ በመትገኘው የቡሁሌዳር ከተማ ውስጥ ነው። የቬሮኒካ ቤተሰቦች ከቦምብ ድብደባ ለመሸሽ የተሸሸጉት ምድር ቤት ውስጥ ነበር። አንድ ላይ ዘጠኝ ነበሩ። ጥቃቱ ሲደርስ ከመጠለያዋ የደበቋት አያቶቿ ነበሩ። አሁን ወላጆቿ፣ አያቶቿ፣ አክስቶቿና አጎቶቿ በሙሉ ሞተዋል። ከዚያ ሁሉ የተረፈችው ቬሮኒካ ብቻ ነበረች። ቬሮኒካ ኩሊኮቫ በዩክሬን የቡሄሌዳር ነዋሪ ናት።
Grandma Nina was there. Papa Anton too. I don't remember my mom.
ሴት አያቴ ኒና እዛ ነበረች። አባባ አንቶንም እንዲሁ እዛ ነበር። እናቴን እንኳን አላስታውሳትም። አክስቴ አንያም እዚያ ነበረች። እንዲሁም አጎቴ ኦሌ ወይም ደግሞ ኦሌም ላይሆን ይችላል።
ቬሮኒካ ወደ ሆስፒታል ስትመጣ እጇና አንገቷ ላይ ባረፈው የከባድ መሳሪያ ጥይት ስብርባሪ በጽኑ ቆስላ ነበር። ለቪቭ በሚገኘው የኒኮላስ ሕፃናት ሆስፒታል የመጀመሪያ ሕክምና ማዕከል ለረጅም ጊዜ ቆይታለች። እንደገና መራመድን እየተማረች ሲሆን ነገሮችን ጨብጦ መያዝና መሳቅ ችላለች። የለቪቭ የመጀመሪያው የህክምና ህብረት በበርካታ ሆስፒታሎች የመሰረቱት የህክምና ማህበር ሲሆን በዩክሬን ከበስተጀርባ ያለ ትልቁ ሆስፒታል ለመሆን በቅቷል። ጦርነቱ ከጀመረ በኋላ የማይሰበር የተሰኘ የህፃናት ማገገሚያ ማዕከል ከፍተዋል። ከቬሮኒካ ነርሶች መካከል አንዷ የሆነችው ስኒሃዛና ሸምሂሉክ በደረሰባት አሰቃቂ ሁኔታ የተጎዳችን ትንሽ ልጅ ታስታውሳለች።
When we came in every morning before we even changed.
ገና ሳንቀየር ጀምሮ ሁሉ ጊዜ ጧት ጧት ስንመጣ ተጠብቀናለች። ስንሄድ አልቅሳለች። የምትመለስበት ምንም ቦታ እንደሌላት ያወቅን ለሷ ወደ ቤታችን እየተመለስን ነው ብሎ መናገሩ በጣም ከባድ ነበር።
ህክምናው ከተሰጣትና ካገገመች አንድ አመት በኋላ ቬሮኒካ አሁን ድረስ ያዳነቻቸውን ሰዎች ለመጎብኘት ወደ ሆስፒታል ተመጣለች። ዛሬ ወላጅ አልባ በሆኑ ህጻናት መኖሪያ ውስጥ የምትኖር ሲሆን ትምህርት ቤት ትሄዳለች። ከአመት በፊት ትርጉም ያለው ህይወት ይኖራታል ብሎ ማሰብ በጣም ይከብዳል። ቬሮኒካ ስለዚህ ውስጥ ትናገር።
I know many people here, friends of mine. Today is the best day for me.
እዚህ ብዙ ሰዎች አውቃለሁ፣ የኔ ጓደኞች ሆኑ። ዛሬ ለኔ በጣም የተሻለው ቀን ነው።
ሩሲያ ዩክሬንን ከወረረች ወዲህ በጽኑ ቆስለው በለቪቭ ዶክተሮች ከዳኑ 350 ህጻናት መካከል ቬሮኒካ አንዷ ናት። የአካል እንቅስቃሴ ተንከባካቢ ኩዳ ሁሉንም ያስታውሳል።
I never forget. They all have become a part of our lives.
ሁሉም የኛ ህይወት አካል ሆኗል። ፈጽሞ አረሳውም።
የማገገሚያ ማዕከሉ ምክትል ዳይሬክተር ኢጎር ኮዚፍካ የመጀመሪያው የህክምና ህብረት መገልገያ መሳሪያዎችን ለመግዛት ወደ 950 ሺህ ዶላር ለማሰባሰብ እየሞከሩ መሆኑን ይናገራሉ።
Previously, we were providing rehabilitation to 600 patients a year. Now, thanks to this experience,
ቀደም ሲል በአመት ወደ 600 ለሚጠጉ ህሙማን ነበር የማገገሚያ አገልግሎት የምንሰጠው። አሁን ለማስፋፊያው ምስጋና ይግባውና ወደ 1200 ህሙማን እንረዳለን።
እንደ ዩኒሴፍ ገለጻ ሩሲያ ዩክሬንን ከወረረችበት እንደ አውሮፓ አቆጣጠር የካቲት 2022 ጀምሮ ከ1000 በላይ የሚሆኑ የዩክሬን ህጻናት ቆስለዋል። 525 የሚሆኑት ደግሞ ተገድለዋል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ስርጭታችንን ነው። በነገራችን ላይ አድማጮች እንዲሁም ተመልካቾች፣ ዛሬ በተካሄደው ዓለም አቀፉ ቱር ደ ፍራንስ የብስክሌት ውድድር ኤርትራዊው ቢንያም ግርማይ ሶስተኛ ሆኖ ጨርሷል። 170 ኪሎ ሜትር በሸፈነው በዚህ ውድድር ባለፈው ዓመት አሸናፊ የነበረው ቤልጂየማዊው ጃስፐር ፊሊፕሰን በድጋሚ አንደኛ ሲወጣ፣ እንግሊዛዊው ማርክ ካቬድሲ ደግሞ ሁለተኛ ወጥቷል። በዚሁ ወደ ሁለተኛው አጋማሽ መሰናዷችን ነው የምንሸጋገረው። ለሁለተኛው አጋማሽ የመጀመሪያ መሰናዶ ወደ አማራ ክልል እናልፋለን። መነሻውን በትግራይ ክልል ባደረገው የሰሜን ኢትዮጵያው ጦርነት ምክንያት የተጎዳውን የሰሜን ወሎ ሀገረ ስብከት መዋቅር መልሶ ለማቋቋም ከ150 ሚሊዮን ብር በላይ እንደሚያስፈልግ የዞኑ ሀገረ ስብከት አስታወቀ። ጦርነቱ ባስከተለው ጉዳት ከ18,000 የሚልቁ የቆሎ ተማሪዎች እንደተበተኑም ተገልጿል። የተጎዱ አብያተ ክርስቲያናትንና መዋቅሩን መልሶ ለመጠገንና ለማስቀጠል የሌሎች አብያተ እምነቶች ተከታዮች ጭምር ድጋፍ እያደረጉ እንደሆኑ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ ተናግረዋል። በጦርነቱ 182 አብያተ ክርስቲያናት ሙሉ በሙሉና በከፊል መውደማቸውን ሊቀ ጳጳሱ አስታውቋል። መስፍን አራጌ የፈረሱ አብያተ እምነቶችን በተመለከተ ሰፋ ያለውን ተከታዩን ዘገባ አሰናድቷል።
በሰሜን ወሎ ዞን ዋድላ ወረዳ የቁራንበሳ ደብረ ጻይ ቅዱስ ጊዮርጊስ ቤተክርስቲያን በኢትዮጵያ የእርስ በርስ ጦርነት ታሪክ ለመጀመሪያ ጊዜ የጦር አውሮፕላን አገልግሎት ላይ የዋለበትና የአንቺም ጦርነት የተካሄደበት አካባቢ ይገኛል። ዘመኑም 1922 ዓ.ም ነበር። የዛሬ 2 ዓመት ገደማ ደግሞ የሰሜኑ ጦርነት ከተደረገባቸው ሰብአዊና ቁሳዊ ጉዳት ከደረሰባቸው አካባቢዎች አንዱ እንደሆነ የስፍራው ተወላጅ መጋቢ ሐዲስ አመራ ወቀህ ይናገራሉ። በርካታ ታሪካዊ ኩነቶችን እንዳስተናገደና ከ300 ዓመት በላይ እድሜን እንዳስቆጠር የሚነገርለት የቁራ አንበሳ ደብረ ጻይ ቅዱስ ጊዮርጊስ ቤተክርስቲያን በዚሁ በሰሜኑ ጦርነት ሙሉ በሙሉ ወድሟል ይላሉ መጋቤ ሐዲስ።
በጦርነቱም ለአምስት ወር ያህል 9 ኪሎ ሜትር ርቀት ያለው ምሽግ የተሰራበት ላይ ነው በከባድ መሳሪያ ጉዳት ደርሶበት። ቤተክርስቲያኑ በጣም ረጅም ዓመት አለው። ከ200 በላይ የሆኑ ካህናት ያሉበት ቤተክርስቲያን ነው። በጣም ጉዳት ደርሶበት አሁን አገልግሎት እየሰጠ አይደለም ያለው እና ከባድ መሳሪያ ወድቆበት አሁን ያው አገልግሎት አይሰጥም።
በዚህም ምክንያት በቤተ ክርስቲያኑ ውስጥ የነበሩት የአብነት ተማሪዎች እንደተበተኑ ጠቁመዋል።
የቅኔ መምህር ናቸው። አንደኛው ትልቁ ጉባኤ ታዋቂ ናቸው። ይህም አብርሃም ነው የሚባሉት። ያኔ 150 ተማሪ ነበራቸው። ተበተነ። አሁን ቢያንስ ወደ 50 አካባቢ የሚሆኑ ተማሪዎች ናቸው መልሶ እንደገና የማቋቋም ስራ እየተሰራ ያለው።
ሌላው በዋድላ ወረዳ የሚገኘው የቆላ ማየት ሩፋኤል ቤተ ክርስቲያን የደብሩ መምህር የነበሩ አባትም በጥቃቱ ህይወታቸው ሲያልፍ በውስጡ የነበሩት የአብነት ተማሪዎች እንደተበተኑ የአካባቢው ተወላጅ ሊቀ ልሳናት እየበሩ ሰፊው ይናገራሉ።
ያው ይሄ ከባድ መሳሪያው ነው የመታው። ሙሉ በሙሉ ነው ያፈረሰው። አብነት ተማሪዎች ነበሩ። እንደውም አንድ ትልቅ ጥሩ አባት ነበሩ። እያቀደሱም እያስተማሩም የሚያገለግሉ ነበሩ። በከባድ መሳሪያው ነው የሞቱ።
ከሐምሌ 2013 ዓ.ም እስከ ታህሳስ 2014 ዓ.ም ሁለት ጊዜ በተደረገው የሰሜኑ ጦርነት ምክንያት በሰሜን ወሎ ሀገረ ስብከት ውስጥ የሚገኙ 182 አብያተ ክርስቲያናት ሙሉ በሙሉና በከፊል እንደወደሙ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ ገልጸዋል። ከአሜሪካ ድምጽ ጋር ቆይታ ያደረጉት ሊቀ ጳጳሱ ጦርነቱ የሀገረ ስብከቱን አስተዳደራዊ መዋቅር ጎድቶታል፣ በዚህም ቤተ ክርስቲያኗ መንፈሳዊ አገልግሎት ለመስጠት ተቸግራለች ብለዋል።
አለመታደል ሆኖ በዚህ በሰለጠነ ዘመን ስልጣኔያችን ለልማት የሰውን ሕይወት ለመጠበቅ በሚያስችል መልኩ አልውል ብሎ የሰው ሕይወትን ንብረትን የአባቶቻችንንም ቅርስ ጭምር በጦርነት አጥተናል። አሁን ማንንም የሆነ ጥግ ይዘን ባለዕዳ ማድረግ ብዙም ይጠቅመን እንዳልሆነ ይታየኛል። ያባሉን ያታኮሱን ሌሎች ናቸው። የተኮስን የገደልን የተገደልን እኛ ነን።
የሰሜን ወሎ ሀገረ ስብከት የገቢ አሰባሳቢ ኮሚቴ አባል ዲያቆን አንተነህ እሸቱ በጦርነቱ ምክንያት በልዩ ልዩ አብያተ ክርስቲያናት መንፈሳዊ ትምህርት ይከታተሉ የነበሩ ከ18,000 በላይ የቆሎ ተማሪዎች እንደተበተኑ አስታውቀዋል።
ወረዳ ቤተ ክህነት ከአጥቢያ ድረስ የተዘረጋውን መዋቅር የራሱ የሆነ የገቢ ማሰባሰብና እንደገና ደግሞ መልሶ ለአገልግሎት የሚያውልበት መዋቅር ነበረው። አሁን እሱ ፈርሷል። በየአመቱ ከ200 ሚሊዮን ብር በላይ ከየአጥቢያዎቹ ይሰበሰባል። እንደገና ደግሞ ተመልሶ ወደ ጥር አብያተ ክርስቲያናቱ እና ወደ ምህርት ቤቶቹን መደጎሚያ የሚውል ነበረ። ሀገረ ስብከቱ ከራሱ አልፎ ለደቡቡም፣ ለምስራቁም፣ ለምዕራቡም የሀገራችን ክፍል እነዚህን ካህናት ይተርፉ ነበረ። አሁን ግን ያ መዋቅር ከጦርነቱ በኋላ ለሀገረ ስብከቱ ውስጥ 18,000 አካባቢ ደርሶ የነበሩ የቆሎ ትምህርት ቤት ተማሪዎች ተበትነዋል። ትምህርቱን ለማስቀጠል የሚያስፈልጉት ነገሮች ሁሉ አብረው ተበላሽተዋል። ማህበራዊ መሰረቱ ተናግቷል።
የአካባቢው ማህበረሰብም ጦርነቱ ባስከተለበት ኢኮኖሚያዊ ጉዳት ሀገረ ስብከቱን ለማገዝ እንደተቸገረ ጠቁመዋል።
የቆሎ ትምህርት ቤቶች በአካባቢው ህብረተሰብ ቁራሽ እየተሰጣቸው፣ እህል እየተሰጣቸው፣ ጥሬ እየተሰጣቸው ያችን ቆልተው እየበሉ ያችን የምትሰጣቸውን ቁራሽ እንጀራ ተካፍለው እየበሉ ነው የሚማሩት። አሁን ግን ማህበረሰቡ ራሱ ወደ ድህነት ስለወረደ ገበሬዎች በሬዎቻቸው ሞተውባቸዋል፣ አዘርቶቻቸው ተበላሽተውባቸዋል። ገበሬው ሰብሉን ሳይሰበስብ አዲስ መዝራት በሚገባው ጊዜ ጦርነት ላይ ስለነበረና አዲስ ስላልዘራ ብዙ ምስቅልቅል ተፈጥሯል። መቀጠል አልቻሉም ተማሪዎቹ።
ብፁዕ አባ ኤርሚያስ መዋቅራዊ አደረጃጀት ላይ የደረሰው ችግር በተወሰነ ደረጃ ለመፍታት ከ150 ሚሊዮን ብር በላይ እንደሚያስፈልግ ያብራራሉ።
ይሄ ማለት ተቋሙን እንደ ተቋም ለማሻገር አንድ የዞን ጽህፈት ቤት አለን፣ 14 ወረዳ ጽህፈት ቤቶች አሉን፣ 1482 አብያተ ክርስቲያናት አሉ። እኒህን የሚያንቀሳቅሱ መምህራን፣ ሰራተኞች፣ አገልጋዮች አሉ። መዋቅሩ ሳይሰበር እንዲቀጥል የገቢ ምንጭ የሚሆን ነገር መፍጠር ነው።
የቤተ ክርስቲያኗን መዋቅር ወደ ነበረበት ለመመለስና የተጎዱ አብያተ ክርስቲያናትንና የህብረተሰብ ክፍሎችን መልሶ ለማቋቋም የሌሎች አብያተ እምነቶች ተከታዮች እያደረጉ ያሉትን ድጋፍ ብፁዕ አባ ኤርሚያስ አድንቀዋል።
በእምነት የማይመስሉንም ወገኖቻችን እንደው ለቤተ ክርስቲያኗ መዋቅር ብዬ ባቀረብኩት ጥያቄ ተሳታፊ ሆነዋል። አትላንታ የወንጌላዊት ቤተ ክርስቲያን፣ ሳን ሆዜ የወንጌላዊት ቤተ ክርስቲያን አግዛናለች። በግለሰብም ደረጃ የእስልምና እምነት ተከታዮችን፣ ፕሮቴስታንቶችን ኮሚቴ ሆነው እስከ ማገልገል ድረስ አሜሪካ ላይ አግዘውናል። በዚህ በዚህ መልኩ ቤተ ክርስቲያኗን ከማሰንበት ባሻገር ደግሞ ዜጎችንም ማሰንበት ማገዝ እንዲችል ከጦርነቱ በኋላ 64 ሚሊዮን ብር በላይ በቤተ ክርስቲያኗ በኩል አልፏል። በብርም በአይነትም
የድጋፍ ርብርቡን ኢትዮጵያዊነት የታየበት ሲሉ ይገልጹታል።
መጽሐፍ ቅዱስ ምዕራፍና ቁጥር በቅጡ የማያውቅ፣ የቁርአን ምዕራፍና ቁጥር በቅጡ የማያውቅ ግን ከጥንት አባቶቹ በተግባር ሲተረጎም የነበረውን የእምነት ስራ የሚያውቅ ሕዝብ ያደረገው መልካም ነገር ነው። ስለዚህ ያ ሕዝብ ሊመሰገን ይገባዋል። እግዚአብሔር ይመስገን። ድሮውንም ቢሆን በብሔርም በእምነትም የሚጣላ ሕዝብ አልነበረም። ግድ መንገድ እየተፈለገ ምክንያት እየተፈለገ በእምነቱ እንዲጋጭ፣ በብሔሩ እንዲጋጭ፣ በወሰኑ እንዲጋጭ ተደረገ እንጂ ኢትዮጵያዊ ይሄ ነው። በጥቅሉ በጦርነቱም ጊዜ ከጦርነቱም በኋላ እየሆነ ያለው ለቀጣይ ትውልድም ለመላው ዓለምም አስተማሪ ነው። በጦርነቱም ጊዜ በእምነት በብሔር ሳይከፋፈል ያገኘውን መድኃኒትም ሆነ ምግብ አብሮ ተካፍሎ መሞት ባለበት ሰዓት አብሮ የሞተ ህዝብ ነው። እግዚአብሔር ፈቅዶለት ደግሞ የተረፈው ምግብ አብሮ የተረፈ ነው። ከዛ በኋላም መልሶ በማቋቋሙ ነገር ሂደት ላይ በሀገር ውስጥም በሀገር ውጭም እንዳየሁት ያው በእምነት ሳይለይ ነው። ሙስሊሙን ይህን ከመርዳት ወደኋላ አላለም። ፕሮቴስታንቱን ይህን ከመርዳት ወደኋላ አላለም።
በቅርቡ በተደረገው የገቢ ማሰባሰቢያ መርሃ ግብር ወቅት ኡስታዝ አቡበከር አህመድ የገንዘብ ድጋፍ አድርገው ነበር። የጋራ መገለጫችን የሆኑትን አብያተ እምነቶቻችንን በጋራ መስራት አለብን፣ ለዚህም ሙስሊሙ ማህበረሰብ ዝግጁ ነው ብለዋል።
ቁርአን ውስጥ በሚገርም ሁኔታ የሁለቱን እምነቶች ትስስርና ግንኙነት ይገልጻል። እንደ ሀገር ያለፍንበት ጊዜ በጣም ከባድ ጊዜ ነው። ማንም ተጠቃሚ በማይሆንበት ጦርነት ውስጥ ዋጋ ከፍለናል። ሀገር ፈርሷል። ሰው ተገድሏል። ከነዚህም ውስጥ ትልልቅ የእምነት ተቋማቶቻችን ለአደጋ ተጋልጠዋል። ቤተ እምነቶች ለአደጋ እንዲጋለጡ ያደረጉ ሰዎች የጎዱት ያፈረሱት ግድግዳውን አይደለም፣ የሰበሩት ነፃውን አይደለም፣ ሰውን ነበር የሰበሩት።
በዚሁ የገቢ ማሰባሰቢያ መርሃ ግብር ላይ የተገኙት የፕሮቴስታንት እምነት ተከታዩ ዶክተር ዮናስ ዘውዴ በበኩላቸው የፈረሱትን ብቻ ሳይሆን አፍራሹን አስተሳሰብ መጠገን እንደሚገባ አስገንዝበዋል።
ፈራርስ አጋጥሞናል። አንዳችን ሌላችን ጋር መድረስ እስከማንችል የየራሳችንን ፍርስራሽ ይዘን እየሞቅን ያለን ነው የሚመስለኝ። ስለዚህ የፈረሱ ከተሞቻችንን በድንጋይ እንገነባለን፣ የፈረሰ አብያተ ክርስቲያኖቻችንን እንገነባለን። በተመሳሳይ መልኩ ግን እነሱን ያፈረሰውንም አእምሮ በይቅርታ መገንባት እንደገና መጠገን ደግሞ ይጠበቅብናል።
የሰሜን ወሎ ሀገረ ስብከት አደረግኩት ባለው ጥናታዊ ሪፖርት በሰሜን ወሎ ዞን በሁለቱ ዙር ጦርነት 4552 ሰዎች መሞታቸውን አስታውቋል። በጦር መሳሪያ በመመታትና ከጦርነቱ ጋር ተያይዞ በተፈጠረው የምግብ የሕክምናና የመድኃኒት አቅርቦት እጥረት ደግሞ 14936 ምዕመናን ላይ የአካል ጉዳት መድረሱን ጥናታዊ ሪፖርቱ ያመለክታል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
የአሜሪካ ድምጽ ዝግጅታችን ይቀጥላል። በተከታይ ደግሞ በዚህ በዩናይትድ ስቴትስ ቴክሳስ ግዛት የሚገኙ በጎ ፍቃድ ሰጪዎችን ያስተዋውቀናል። በዩናይትድ ስቴትስ የሚኖሩ ትውልደ ኢትዮጵያውያን በአንድ በኩል የሚኖሩበት ሀገር የሚሻውን ታታሪነት፣ በሌላ በኩል ትውልድ ሀገራቸው የምትሻውን ድጋፍ በዚህም በዚያም እያበረከቱ ይገኛሉ። የከበረ ሰብአዊ ተልእኮ የተባለው ድርጅት ደግሞ ትውልደ ኢትዮጵያውያን የተሻለ ሕይወት ለመፍጠር ከሚንቀሳቀሱ ግብረሰናይ ድርጅቶች ጋር የሚገናኙበትና የሚተባበሩበት ማዕከል ለመሆን አልሞ ስራ ከጀመረ ሰነባብቷል። ከወጣት በጎ ፈቃደኞች ጋር በቅርበት የሚሰራው ይኸው ድርጅት ስለ ዓላማውና ተግባራቱ ለማወቅ ከሰሞኑ በዳላስ ቴክሳስ የኢትዮጵያውያን የስፖርትና የባህል አውደ ትርኢት ወይም ፌስቲቫል ላይም ተገኝቷል። በስፍራው የሚገኘው ባልደረባችን ሀብታሙ ስዩም ከድርጅቱ መስራቾች፣ የበጎ አገልግሎቱ ተጠቃሚዎች እንዲሁም በጎ ፈቃደኞች ጋር ያደረገው ቆይታ ቀጥሎ ይቀርባል።
በልጅነቷ ወደ ዩናይትድ ስቴትስ የመጣችው ጸጋለማ ቴክሳስ ውስጥ በተቋቋመ የሰብአዊ ተልእኮ ድርጅት ስር የበጎ ፍቃድ አገልግሎት የምትሰጥ ወጣት ናት። ለእርሷ እንዲህ ያለው አገልግሎት ለልቧ ቅርብ ነው።
ያው ብዙ ጊዜ አስተዳደገ ኢትዮጵያ ተወልጄ ያደግኩትኝ ወደዚህ የመጣሁት በ12 ዓመቴ ነው እና የኢትዮጵያ ኑሮውን፣ አኗኗሩን፣ የሰፈሩን ሁኔታ ሁሉንም ነገር አውቃለሁኝ እና ግሮዊንግ አፕ እንዴት ነው ብዙ ካምፍርታብል የሆነም ላይፍ አልነበረኝም። አንድ አይ ኖው ሃው ኢት ኢዝ ግሮዊንግ አፕ አንድ ድሉ ሲኖረኝ እዚህ ሞር ኦፖርቹኒቲ ያለበት ሀገር ሞር ወደኋላ ማሰብ እና የመጣሁበትን ባለመርሳት ያሉትን ነገሮች ህዝቡን ለመርዳት
ጸጋና ሌሎች በጎ ፈቃደኞች በአገልግሎትና እውቀት መዋጮ የሚያግዙት ተቋም የከበረ ሰብአዊ ተልእኮ ይባላል። የዛሬ 5 ዓመት ገደማ የተመሰረተው ተቋም በውጭ ሀገራት በሚኖሩ ኢትዮጵያንና አገር ቤት ባሉ ሰናይ አድራጊ ተቋማት መካከል ድልድዩ ነው መቆየቱን የተቋሙ አጋር መስራች አቶ ቶማስ ስላሴ ይናገራሉ።
ባለቤቴ ጋር አብረን የጀመርነው ኦርጋናይዜሽን ነው። እዚህ ያሉትን በኖርዝ አሜሪካ በውጭ ያሉትን ሰዎች ኢትዮጵያ ካሉት በጎ አድራጎቶች ጋር ኮኔክሽን አድርጎ ኢትዮጵያ ያሉትን በጎ አድራጎቶችን ፋሲሊቴት ለማድረግ የሚያስፈልጋቸውን ነገር ቴክኒካልም ቢሆን ፋይናንሻሊ ማቴሪያልም ቢሆን የተቻለውን ፋሲሊቴት አድርገን እነሱን ለመርዳት የቆመ በዛ ነው የተጀመረ።
ተቋሙ በቂ አገልግሎትና ድጋፍ የማያገኙ በኑሮ የተፈተኑ ማህበረሰቦችን ለመርዳት የሚጣጣሩ ተቋማትን የበለጠ እንዲበረቱ ለማድረግ በያዘው እቅድ መሰረት ኢትዮጵያ ውስጥ ከሚገኙ 2 ድርጅቶች ጋር እንደሚሰራ አቶ ቶማስ ተናግረዋል።
ኮኔክት ያደረግነው ከመቄዶኒያ ጋር ነው። መቄዶኒያ በጎ አድራጎት ድርጅት ከመቄዶኒያ ጋር 2018 ጀምሮ አብረን ስንሰራ ቆይተናል። በደም ጥሩ ሪሌሽንሺፕ አለን። በየአመቱ ቪዚት እናረጋለን። አንዳንዴ 2 በአመት ቪዚት እናረጋለን ስራውን ለማየት እና የሚያስፈልገውን ነገር ለመርዳት። ከመቄዶኒያ ጋር የምንሰራው ዋናው በአዳልት ዳይፐርስ የአዋቂዎች የንጽህና መጠበቂያ መቄዶኒያ ውስጥ 2000 ሰዎች በላይ የንጽህና የሚጠቀሙበት ማለት በፈረንጅ ዳይፐርስ አለ የሚጠቀሙ ሰዎች በቀን ወደ 6000 ከ6000 በላይ ይጠቀማሉ እና ለበሱ ትልቅ ችግር ስላለ ሀገራችን እሱን ለእንትን ለማለት ነው ከነሱ ጋር ኮኔክት ያደረግ ነው። እና ጥሩ እያገዝን ነው፣ ግን ብዙ መታገዝ የሚያስፈልጋቸው ነው እያደጉ ስለሆነ።
መሰረት በጎ አድራጎት ድርጅት የከበረ ሰብአዊ ተልእኮ ከተሰኘው ድርጅት ጋር ተባብሮ የሚሰራ መሰረቱን ኢትዮጵያ ውስጥ ያደረገ ድርጅት ነው። በተለይ በህፃናትና ወጣቶች ላይ ያተኮረው ድርጅት ለ12 ዓመታት ያክል በተለያዩ የሀገሪቱ ከተሞች የአቅሙን ሲያደርግ ቆይተዋል። መሰረት አዛገ የድርጅቱ መስራችና ዋና ኃላፊ ናቸው።
7 ከተማዎች ላይ ከጎዳና ላይ እናቶችን ከነ ልጆቻቸው ከ18 ዓመት በታች የሆኑ ህጻናትንና ከ18 ዓመት በላይ የሆኑ ወጣቶችን ወደ መልሶ ማቋቋሚያ ማዕከላችን በማምጣት ከጎዳና ላይ በማንሳት ከ3 ወር እስከ 6 ወር ለእናቶች ግን እስከ ዓመት የሚቆይ አገልግሎት እንሰጣለን። ምክንያቱም እናቶች ወይ ነፍሰ ጡር ወይ የሚያጠቡ ነው የሚሆኑትና እነሱ ትንሽ ጠንከር እስከሚሉ ድረስ አብረን እንይዛለን። ከወጡ በኋላ ደግሞ ልጆቻቸውን ይዘው ስራ መስራት ስለማይችሉ የህፃናት ማቆያ ማዕከል አቋቁመን ህፃናት ልጆቻቸውን በነፃ አገልግሎት እየሰጠን እነሱ ስራ ሰርተው እንዲመጡ እናደርጋለን። ከዚህ በተጨማሪ ደግሞ ከአሜሪካ ህዝብ በተገኘ ገንዘብ በሚደገፈው ወይም ደግሞ ዩኤስኤድ ፈንድ በሚያደርገው እና ፓላዳይም በሚባል ድርጅት በሚደገፈው የእናቶች የቤተሰብ ምጣኔ እና የእናቶች እና የህፃናትን ጤና ኮንሶና ጅንካ ላይ እንሰራለን።
እሳቸው በውጭ ሀገራት የሚኖሩ ኢትዮጵያን የሰብአዊነት ርብርብና ድጋፍ ያለውን ፋይዳም እንዲህ አክለዋል።
እዚህ ድረስ የሚያስመጣን እንግዲህ ሩቅ ሀገር ነው። ሰዎች ሀገራቸውን በእግራቸው ነው እንጂ የሚለቁት በልባቸው ውስጥ ይዘውት ነው ሀገራቸው የሚንቀሳቀሱት። እና ለእነሱ ይህንን የምታስረዳቸው ችግር አይደለም። እንዲህ አይነት ችግር አለ እንዲህ ብለህ የምታስረዳቸው አይደለም፣ ያውቁታል። እኛ ፊት ለፊት መተን በመምጣታችን በአክብሮት ነው የሚቀበሉን፣ ይደግፉናል የሚችሉትን ነገር። ከዛ ደግሞ ውጪ እኛም ግብዣ እናደርግላቸዋለን። ኢትዮጵያ ደግሞ ሲመጡ የበጎ ፍቃድ አገልግሎት እንዲያደርጉ ወይም ደግሞ እንዲያዩ በአይናቸው እና ደግሞ ምስክርነት እንዲሰጡ እናደርጋለን። በየአመቱ ነው የምንመጣው።
ዩናይትድ ስቴትስ ውስጥ የሚኖሩ ትውልድ ኢትዮጵያን ሀገሩ የሚሻውን ታታሪነት በአንድ በኩል፣ ትውልድ ሀገራቸው የምትሻውን ድጋፍ ደግሞ በሌላ በኩል ለማቻቻል ሲሞክሩ ይታያሉ። አቶ ቶማስ ይህንን ፈታኝ ተልእኮ ለመቀጠል ከወሰኑት መካከል አንዱ ናቸው።
ይሄ ስራ ጥሪ ነው ብዬ አምናለሁኝ። ጥሪ ስል ከላይ ከእግዚአብሔር የተመደበልን ነገር ነው ብዬ ነው እኔ የማየውና ሪስፖንሲቢሊቲውንም የወሰድ ነው። ፈተናዎች አሉት፣ ደግሞ ብዙ ሳትስፋክሽን አለው እና ይህንን ጥሪ ደግሞ በመሆኑ ሪስፖንሲብል ሆነን ኮሚትድ ሆነን ነው የምንሰራው መስራትም ያለብን።
የእናቶ ቶማስን ፈለግ ለመከተል ከወሰኑ ወጣቶች መካከል አንዷ ቀደም ብለን የተዋወቅናት ወጣት ጸጋ ለማ ናት። ዛሬ የበጎ ፍቃድ አገልግሎትን ከከፍተኛ ትምህርቷ ጋር አጣምራ በመጓዝ ላይ የምትገኘው ጸጋ የነገ ህልሟ ከደግነትና ርኅራሄው መንደር ብዙም እንደማይርቅ ታስረዳለች።
በጣም ፓሽን አለኝ ኖን ፕሮፊት ኦርጋኒዜሽን ወደ ኢትዮጵያ ውስጥ ለመክፈት። ብዙ እንዴት ነው እንደውም ታርጌቴን ለመምረጥ ነው ብዙ ጊዜ የምጨነቀው። ቢካዝ አሁን መቄዶንያ ለምሳሌ አረጋውያኖችን እና ሜንታል ሄልዝ ያለባቸውን ሰዎች መሰረትም ደግሞ እናቶችና ልጆችን ትረዳለች እና እኔ ብዙ ጊዜ ሁሉን ያየሁት ሁላ ነው የሚያሳዝነኝ። ሁሉንም ሰው መርዳት ፈልጋለሁኝ እና ኢቨን ወደፊትም ባይሆን ላይክ ኢን ዘ ኔክስት 5 ይርስ አይ ፊል ላይክ አይ ዊል ሃቭ የራሴን እንትን ይኖረኛል ብዬ አስባለሁኝ። የራሴን ኢምፓክት ለመፍጠር ፈልጋለሁኝ ወደ ኢትዮጵያ ውስጥ። ለወጣቶች እንዴት ነው ብዙ ጊዜ አሁን በዚህ ጀነሬሽን ላይ ሁሉ ጊዜ እንዴ ኬርለስ ሆነናል ሞር ኦፍ እና ሰውን ቫልዩ ማድረግ ትተናል። ኢቭን ባንረዳም ሃርም የማያደርጉ ነገሮችን ባናደርግ ያሉንን ነገሮች ብናካፍል ብዙ ጊዜ እኛ መክዳኖን ሄጄ 10 ብር ላጠፋ እችላለሁ፣ ግን 10 ብር ከስፖንሰር ህፃን ልጅ ስፖንሰር ሊያደርግ ይችላል ወር እስከ ወር ደግፎ እና ያለውን ነገር ወደኋላ አስበን instead of luxurious የሆኑ ነገሮችን extra የሆኑ ነገሮችን of course we have to live ወጣቶች ነን ማድረግ ያለብን ነገሮች ማድረግ አለብን፣ ግን of course ደግሞ ወደ ኋላ አስበን ወገናችንን ያሳደገንን ህዝብ ብናስብ ይላል።
የከበረ ሰባይ ተልእኮ ግብረሰናይ ድርጅቶች የሚገናኙበትና የሚተባበሩበት መረብ ከመሆን ባሻገር ከለጋሾች የሚገኙ ሁለንተናዊ ድጋፎችን ሙሉ በሙሉ ለታለመላቸው ግቦች የማዳረስ ተግባሩን አጠናክሮ እንደሚቀጥል ከመስራቾቹ ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዳላስ ቴክሳስ።
ሀብታሙ ስዩምን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ በዚህ ሳምንት ከፍተኛ ሆኖ የተመዘገበው የዓለም ሙቀት ቀጥሏል ይለናል። ውስጥ የተመዘገበው ከፍተኛ የዓለም ሙቀት በግለቱ ቀጥሏል። የምድር ሙቀት ባለፉት 44 ዓመታት ወይም ከዛ በላይ በሆነ ጊዜ ባልታየ ሁኔታ ጨምሮ ሰኞ ዕለት ከፍተኛው የዓለም ሙቀት መጠን ተመዝግቧል። ከዚያም በኋላ ባሉት ተከታታይ ቀናትም የዓለም ሙቀት መጠን እስከዛሬ ያልተመዘገበ ከፍተኛ ሆኖ ቀጥሏል። ከተለያዩ የዜና አውታሮች የደረሱን ዘገባዎች አካተን የአየር ንብረት ለውጥ ባለሙያ የሆኑትን ዶክተር ጌታቸው ጌታቸው አሰፋን ያነጋገርንበት ዘገባ ተከታዩ ነው። የሰው ልጆች በሚኖሩበት የምድር ፕላኔት እስከዛሬ ያልታየ የሙቀት መጠን ሰኞ ዕለት መመዝገቡን በዩናይትድ ስቴትስ ሜን ዩኒቨርሲቲ የሚገኙ የአየር ንብረት ለውጥ ተመራማሪዎች ይፋ አድርገዋል። ሰኔ 26 እና 27 በኩቤክ፣ ሰሜን ምዕራብ ካናዳ እና ፔሩ የታየው የሙቀት መጠን እስከዛሬ ከፍተኛ የሙቀት መጠን ሆኖ ተመዝግቦ የነበረውን መጠን አልፏል። በመላው ዩናይትድ ስቴትስም ከሜድፎርድ ኦሪገን እስከ ታምፓ ፍሎሪዳ ድረስ ከፍተኛ የሆነ ሙቀት መታየቱን በብሔራዊ አየር ሁኔታ አገልግሎት የስነ አየር ተመራማሪ የሆኑት ዛክ ቴይለር አስታውቀዋል። ቤጂንግም እንዲሁ ከባለፈው ሳምንት ጀምሮ ላለፉት 10 ተከታታይ ቀናት የሙቀት መጠኑ ከ35 ዲግሪ ሴልሺየስ ወይም 95 ዲግሪ ፋራናይት ማለፉን ይፋ አድርጋለች። ይህም እንደ አውሮፓውያን አቆጣጠር ከ1961 ዓ ም ጀምሮ ያልታየ መጠን ነው። በቻይና እጅግ የሚያቃጥለው የፀሐይ ሙቀት ወደ 40 ዲግሪ ሴልሺየስ ሊደርስ እንደሚችል የአየር ትንበያ ባለሙያዎች ማስታወቃቸውን ተከትሎ በዋና ከተማዋ ቤጂንግ የሚገኙ ኩባንያዎች ከቤት ውጭ የሚካሄድ ማንኛውንም ስራ እንዲያቆሙ የቻይና መንግስት ሐሙስ ዕለት ትዕዛዝ አውጥቷል። ከ22 ሚሊዮን በላይ ሰዎች የሚኖሩባት ከተማ ለከፍተኛ የሙቀት መጠን እንደ ማንቂያ የምትጠቀምበትን ቀይ ማስጠንቀቂያ ካወጣች በኋላ የመንግስት መስሪያ ቤቶች አረጋውያንና ታማሚዎች በቀዝቃዛ አካባቢዎች እንዲቆዩ አዘዋል። የቤጂንግ ከተማ ነዋሪ ዩሚያን ስለ ሁኔታው ሲገልጽ እንዲህ ይላል።
በዚህ ሰዓት ወደ ስራ መሄድ ካለብኝ ውጭ ያለው አየር እጅግ የሚያፍን ነው። የምሰራበት መስሪያ ቤት የሚገኘው በህዝብ ህንፃ ውስጥ ነው። እናም የአየር ማቀዝቀዣው ከ12 ሰዓት በኋላ ይዘጋል። እኛ ግን ስራችንን መቀጠል አለብን። መስኮቶቹ ደግሞ አይከፈቱም። ስለዚህም አየሩ እጅግ የሚያፍንና የሚያም ነው። ውጪ በፀሐይ ላይ ሲሄድ ደግሞ እንደተጠበሰ ስጋ እንደሆንኩ ይሰማኛል።
በሜን ዩኒቨርሲቲ የአየር ንብረት ለውጥን የሚያጠናው ፕሮጀክት ይፋ ያደረጋቸው ቁጥሮች ለወራት በሰሜን አትላንቲክ ከተመዘገቡት ከፍተኛውን የሙቀት መጠን በአንታርክቲካ በባህር በረዶ የተሸፈነው ስፍራ እየቀነሰ መሄዱንና ኤልኒኖ የተሰኘው የውቅያኖስ ወለል ሙቀት እየጨመረ እንደሚሄድ ያሳያሉ። ምዕራብ ካናዳ በሚገኘው ካልጋሪ ዩኒቨርሲቲ ውስጥ የዘላቂ ዲዛይን መምህር የሆኑትና የተለያዩ ሰው ሰራሽ ስርዓቶች ከአካባቢ ከልቀትና ከአየር ንብረት ጋር ተያይዞ ባላቸው ተጽዕኖ ዙሪያ የምርምርና ማማከር ስራ የሚሰሩት ዶክተር ጌታቸው አሰፋ የአየር ንብረት ለውጡን እያስከተሉ ስላሉ ምክንያቶች ያስረዳሉ።
ሁለት ተመጋጋቢ ነገሮች እየሆኑ ነው። አሁን አንዱ እየጨመረ የመጣው በተለይ ደግሞ ከሁለተኛ ዓለም ጦርነት በኋላ ቴክኖሎጂዎች በመበልጸጋቸው የቅሪተ አካል መሰረት ያደረገ ነዳጅ ድንጋይ ከሰልን ጨምሮ መጨመር ተያይዞ የዓለም ሙቀት እየጨመረ እንደሆነ እናውቃለን። አንድ ሁለተኛ ደግሞ አሁን አልፎ አልፎ የሚከሰት ኤልኒኞ የሚባለው የአየር ሁኔታ ክስተት ደግሞ አለ። ይሄ ማለት ምንድን ነው? ከሙቀት በሚፈጠርበት ሰዓት ከውቅያኖስ ጋር ተያይዞ ያለው የመመጋገብ ከየብስና ከውቅያኖስ ጋር ተያይዞ ያለው ወቅታዊ ነው። ይሄ አልፎ ይከሰታል። የዘንድሮው እጅግ ከፍ ያለ ከአሁን በፊትም ታይቶ ከሚታወቀው በላይ ሙቀት መጨመር ላይ የራሱ አስተዋጽኦ አድርጓል። ስለዚህ የዛን ቀን ማክሰኞ፣ ከዛ ደግሞ ጣም ጨምሮ ማክሰኞ ያየነው ለውጥ የሁለቱ ተመጋጋቢ ነገር ነው።
ለዓመታት እየጨመረ የሄደው የአየር ንብረት ለውጥ በሰው ልጆች ላይ የሚያደርሰው ተጽዕኖ በካናዳ ከ400 በላይ የሆኑ ስፍራዎች እየተቃጠለ ያለውን ደን ጨምሮ በተለያዩ መልኮች መታየት ጀምሯል የሚሉት ዶክተር ጌታቸው በተለይ ለአየር ንብረት ለውጥ እምብዛም አስተዋጽኦ የሌላቸው የአፍሪካ ሀገሮች ላይ የሚደርሰው ጉዳት እየጨመረ እንደሚሄድ ያስረዳሉ።
በተወሰነ ቦታ የነበሩ ህመሞች፣ በሽታዎች መከሰት የሌለባቸው ወይም መታየት የሌለባቸው ቦታዎች ይከሰታሉ። አንድ ለሀገራችን ቅርብ የሆነው ለምሳሌ ወባ ነው። ቆላ የሚባለው ወካ ብቻ የሚከሰት ነበረ። አሁን የአካባቢ ንብረት ለውጥ እየጨመረ ሲመጣ ግን ምንድን ነው እየሆነ ያለው? ደጋ የሚባለው ቦታ ይከሰታል። ሌላው በግልጽ የምናየው የአካባቢ ንብረት ጋር መለወጥ ጋራ የአየር ንብረት ለውጥ ጋር በተያያዘ ስደተኞች መጨመር። አሁን ብዙ ሰዎች የሶሪያ ጦርነት እንዲሁ በፖለቲካ ብቻ ነው የሚተነትኑት፣ ግን በወቅቱ ሰዎቹ ከጦርነቱ በፊት ለአምስት ዓመታት ተከስቶ የነበሩ የድርቅ የከፍተኛ ሙቀት መጨመር ሁኔታዎች እዛ ውስጥ የራሳቸው ገባር ወንዝ ሆነው አስዋጽኦ እንዳደረጉ ማየት ይቻላል።
ዶክተር ጌታቸው እንዳሉት የተጋነነ ድርቅና የጎርፍ መጠን አፍሪካን መጉዳት ከጀመረ ቆይቷል። በአፍሪካ ቀንድ ባለፉት 40 ዓመታት ያልታየው ድርቅ ሚሊዮኖችን ለከፍተኛ ምግብ እጥረት፣ ስደትና ረሃብ አጋልጧል። በደቡብና ምዕራብ አፍሪካም ያልተጠበቀ የዝናብ መጠን በርካቶችን ለጉዳት ዳርጓል። በደቡብና በምዕራብ አፍሪካም ያልተጠበቀ የዝናብ መጠን ያስከተለው ጎርፍ በርካቶችን ለጉዳት ዳርጓል። ባለፈው ዓመት የደረሰ የጎርፍ አደጋ ከ600 በላይ ዜጎቿን በነጠቃት ናይጄሪያ ለምሳሌ። መንግስት በዚህ ዓመትም ሊከሰት ይችላል ተብሎ ለሚጠበቀው የጎርፍ መጥለቅለቅ ዝግጅት ጀምሯል። የናይጄሪያ ብሔራዊ አስቸኳይ ጊዜ ተቋም ከሀገሪቱ አየር ኃይል ድጋፍ መጠየቁንና በመላው ሀገሪቱ የሚገኙ ቢሮዎቹ ፈጣን ምላሽን መስጠት እንዲችሉ ማዘጋጀቱን የተቋሙ ቃል አቀባይ ማንዞ ህዝቄል አስታውቀዋል። የጎርፉ ሁኔታ አሁንም እያንዣበበ መሆኑን ነው የሚያሳየው ያሉት ህዝቄል፣ አስቀድመን ግንባር ለመፍጠርና የተለያዩ ተቋማት ዝግጁ እንዲሆኑ ለማድረግ የተቻለንን እያደረግን ነው ብለዋል። አቡጃን ጨምሮ በርካታ የናይጄሪያ ከተሞች ግን በዚህ ዓመት የጎርፍ መጥለቅለቅ አደጋን እያስተናገዱ ነው። ለቀናት የሚጥለው ዝናብ በርካታ መኖሪያ ቤቶችን ጠራርጎ ሲወስድ ዋና መንገዶችን ዘግቷል። በዚህ ምክንያት የናይጄሪያ ባለስልጣናት በመቶዎች የሚቆጠሩ ቤቶችን እንዲፈርሱ ምልክት አድርጎባቸዋል። ዶክተር ጌታቸው እንደሚሉት የሰው ልጆች የዓለም ሙቀትን ለመቀነስ ወይም ለማስቆም ዘግይተዋል። ሆኖም ባለበት እንዲቆይ ግን ማድረግ ይቻላል ይላሉ።
የአየር ንብረት ለውጥ ሳይንስ በጣም ቆይቷል። ምን መደረግ እንዳለበት ምን እየሆነ እንዳለ ያው ግልጽ መሆን ከጀመረ ያው የዘገየውና አሁንም አስቸጋሪ የሆነው የአየር ንብረት ለውጥ ፖለቲካ ነው እና ፖለቲካው ከተስተካከለ አሁንም ቶሎ የሚደረጉ ነገሮች አሉ። እንዳልኩት ወደ ዜሮ ማምጣት አይቻልም፣ ግን ባለበት ማስቆም የተወሰነ ቴክኖሎጂዎች አሉ። ለምሳሌ ልቀቱን ራሱ ከከባቢ አየር መውሰድ መልሶ፣ ለምሳሌ በደንም ሊሆን ይችላል፣ በሌሎች ቴክኖሎጂዎች ይቻላል። ግን ማዕከሉ ማጠንጠኛ ያለው ያው የአየር ንብረት ዙሪያ ያሉ ፖሊሲዎች፣ ዓለም አቀፍና አገር አቀፍ ፖሊሲዎች መስተካከልና ለእነሱ መገዛት ነው።
የአየር ንብረት ለውጥ ባለሙያዎቹ እንደሚሉት የሰው ልጅ አስቸኳይ እርምጃዎችን መውሰድ ካልጀመረ ኤልኒኖ በተሰኘው ያልተለመደ የምድር ሙቀት መጨመርና ከባቢ አየርን የሚበክሉ ጋዞች ልቀት በመሳሰሉ ሰው ሰራሽ ምክንያቶች እየተከሰተ የሄደው የአየር ንብረት ለውጥ ከዚህ በፊት ያልታዩ የሙቀት መጠኖችን በመጪው ቀናት፣ ወራትና ዓመታት እንድናይ ማድረጋቸውን ይቀጥላሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ችንን ወደ ማጠቃለሉ እየተቃረብን ነው። በፕሮግራማችን ላይ አስተያየቶች ካሏችሁ ወይም ቢካተቱ የምትሏቸውን መረጃዎች ለመጠቆም በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ አለዛም በዋትሳፕ ቁጥራችን 2022513505 ላይ የመደመር ምልክትና አንድን ከፊት በማስቀደም ድምጻችሁን ቀርጻችሁ ብታስቀምጡልን ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። በዛም አስተያየቶቻችሁን ልታጋሩን ትችላላችሁ። ፕሮግራማችንን ከማገባደዳችን በፊት ግን ከመሰነባበታችን በፊት አንድ ማስታወቂያ አሰምተናችሁ እንመለሳለን።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ስናስተላልፈው የቆየነው ዝግጅቶቻችን እንዲሁም መሰናዶቻችን በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም የተለያዩትን ዘገባዎች ከኢትዮጵያና ከዚህ ከዋሽንግተን ዲሲ በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዘገባዎች በድጋሚ እንገናኛለን። ለዛሬ ሰላም፣ ደህና ደሩ።